haddey go'aanki
go go Gambino BOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የሁድ ምሽት ታህሳስ 10 2014 ዓመተ ምህረት ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብሬያችሁ የማመሸው እኔ ስመኝሽ ቆየነኝ። በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ ቀደም በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸው መሰናዶች አዘጋጅተናል። አብራችሁን ቆዩ። የማህበራዊ ሚዲያ ተሰስራ አገልግሎቶች በማወቅም ይሁን ባለማወቅ የሐሰተኛ መረጃዎች፣ የጥላቻ ንግግሮችና ማህበረሰብን እርስ በርስ የሚያጋጩ ትርክቶች ማሰራጫ ሆነዋል ስትል መቀመጫውን በዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ ያደረገው CBS የአሜሪካ ቴሌቪዥን ጣቢያ የምትሰራው ትውልደ ኢትዮጵያዊት ጋዜጠኛ ሄርሜላ አረጋዊ ለአሜሪካ ድምጽ ተናግራለች። ከ10 አመታት በላይ አልጃዚራን ጨምሮ በተለያዩ ዓለም አቀፍ የሚዲያ ተቋማት በጋዜጠኝነት ያገለገለችው ሄርሜላ የማህበራዊ ሚዲያ ተቋማት ለእርስ በርስ ግጭት ምክንያት እንዳይሆኑ በሚሰሩባቸው ሀገሮች ያለውን ነባራዊ ሁኔታ መረዳት የሚያስችላቸውን ብዝሃነት እንደሚያስፈልጋቸውም ተናግራለች። ከሄርሜላ ጋር ያደረኩት ቆይታ ቀጥሎ ይቀርባል። ሄርሜላ አረጋዊ ለቃለ ምልልሱ ፈቃደኛ ስለሆንሽ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። በቀጥታ ወደ ጥያቄ ልግባና የተለያዩ የፖለቲካ ተንታኞች በኢትዮጵያ ለአንድ አመት የዘለቀው ጦርነት በማህበራዊ ሚዲያዎች ላይ የሚካሄድ ጦርነትንም እንደሚያካትት ይገልጻሉ። ይህ የመረጃ ጦርነት ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ለያዘው አቋም ምን ያክል አስተዋጽኦ ያደረገ ነው?
I think it's reversing it on its head, particularly when you're talking about journalism about
ነገሮችን ያገለባበጣቸው ይመስለኛል። ጋዜጠኝነትና ሚዲያ በተለይ እንደ ዩናይትድ ስቴትስ ባሉ ሀገሮች የውጭ ጉዳይ ፖሊሲያቸውን ምን ያህል እንደሚመሩ ስናይ የሚወጡ ዘገባዎች ትክክለኛ መሆን ምን ያህል መሰረታዊ መሆኑን እናያለን። የሀገር ውስጥ ጉዳይ ሲሆን ሰዎች ይነጋገሩበታል፣ ተቃውሟቸውን ይገልጻሉ፣ የውስጥ ክርክር ይኖራል። ስለሌላ ሀገር ሲሆን ግን የአሜሪካ ሕዝብ ለጉዳዩ ትኩረት ሰጥቶ ግፊት ካላደረገ በስተቀር የውጭ ጉዳይ ሚኒስቴር ብቻውን ነው ውሳኔዎች የሚያሳልፈው። ከትውልደ ኢትዮጵያውያን ማህበረሰብ ውጪ ያለው ሰው ስለ ሁኔታው እንዲረዳ ትክክለኛውን ትርክት እንዲያገኝ ማድረግ ያስፈልጋል። ስለዚህ በግጭት ወቅት የሚወጡ ትርክቶች የውጪ ፖሊሲዎችን የመምራት አቅም አላቸው። ለዚያ ነው ኖ ሞር የሚለው እንቅስቃሴና የህዝቡ ተሳትፎ በአስፈላጊ ሰዓት የተጀመረ ስልታዊ እርምጃ የሆነው። ቢያንስ የአሜሪካ የውጪ ፖሊሲ አርቃቂዎች በአፍሪካ ቀንድ ላይ የከረረ አቋም እንዳይዙ እይታውን ያስተካክላል።
ከሚዲያ ውጪ በተለያዩ የውጭ ሀገር ተቋማት የሚካሄዱ የአንድ ወገን አመለካከት ያላቸውን ሰዎች ብቻ ያካተቱ ስብሰባዎችና ውይይቶች በሁሉም ወገኖች ያሉ ድምጾች እንዲሰሙ አለማድረጋቸው ምናልባት በዚህ ላይ ተጽዕኖ አድርጓል ትያለሽ?
So yeah, this narrative war has gone beyond the typical media entities.
ትክክል የመቆጣጠር ጦርነት ከሚዲያ ተቋማቱም ያለፈ ነው። በዚህ መጠን ነገሮች ጥሩ ያልሆኑት ለመጀመሪያ ጊዜ ነው ብዬ አስብ ነበር። ነገር ግን ከሌሎች ተመሳሳይ ሁኔታ ውስጥ ካለፉ እንደ ሶሪያና ሊቢያ ያሉ ሀገሮች ጋር ቅርብ የሆኑ ሰዎች ጋር ስነጋገር ያንንም ተመሳሳይ ነገር ነበር። የተሳሳተ የውጭ ጉዳይ ፖሊሲ ሲኖር የመጀመሪያ ጊዜ አይደለም። የአሜሪካ የውጭ ጉዳይ ሚኒስቴር ባንድ የውጭ ሀገር ላይ አቋም ሲይዝ ደግሞ ዩኒቨርሲቲዎች፣ የትምህርት ተቋማትና ሲቪክ ማህበረሰቡ እንዲተባበር ይደረጋል።
በቅርቡ አንድ በፌስቡክ ይሰራ የነበረ የመረጃ ሳይንስ ባለሙያ በአሜሪካ የህግ አስፈጻሚ ምክር ቤት ቀርቦ የምስክርነት ቃሉን ሲሰጥ ፌስቡክ የሚጠቀመው ቀመር በኢትዮጵያ የዘር ግጭት እንዲቀሰቀስ ትልቅ አስተዋጽኦ እያደረገ ነው ብሎ ነበር። የማህበራዊ ሚዲያ ተቋማት ኢትዮጵያ ውስጥ ያለው ግጭት እንዲባባስ ምክንያት ሆነዋል ብለሽ ታስቢያለሽ?
I think we certainly have a huge platform when you're talking about Facebook and Twitter. So
Facebook እና Twitter ትልቅ መድረክ እንደሆኑ አስባለሁ። እነዚህ መድረኮች ደግሞ ከፍተኛ ኃላፊነት አለባቸው። ሆኖም ፌስቡክም ይሁን ትዊተር ሆም ብለውም ይሁን ሳያውቁት የተወሰኑ ትርክቶች ወደ ጎን እንዲገፉ ማድረጋቸው በኢትዮጵያ ግጭት ውስጥ ያሉ የተለያዩ አመለካከቶች ሚዛናዊ በሆነ መልኩ እንዳይታዩ ሲያደርጉ ያየን ነው። ለምሳሌ ትግራይ ጀነሳይድ የተሰኘው የትዊተር ላይ ዘመቻ ሐሳቡን የሚደግፍ ትክክለኛ ማስረጃ ሳይኖረው እርስ በርስ የሚያጋጩ ትርክቶችን እያሰራጨ ለአንድ አመት ሲካሄድ ቆይቷል። ስለዚህ የማህበራዊ ሚዲያ ተቋማት አጠቃላይ ሁኔታውን መረዳት የሚችሉ ሰዎች እንዲኖሯቸው ጥረት ማድረግ አለባቸው። በእርግጥ ሆን ብለው የሚያደርጉት ነው ብዬ ማሰብ አልፈልግም፣ ግን አውቀውም ይሁን ሳያውቁ ግጭቶች እንዲባባሱ እያደረጉ ነው።
እንግዲህ የትዊተር ዘመቻዎችን ካነሳሽ መጀመሪያ ላይ አንቺም ትግራይ ጄኖሳይድ የሚለው ዘመቻ አካል ነበርሽ። አሁን ደግሞ ኖ ሞር ወይም ይበቃል የሚለው እንቅስቃሴ ውስጥ ከፍተኛ ተሳትፎ እያደረግሽ ነው። ሁለቱም ዘመቻዎች በኢትዮጵያ እየተካሄደ ባለው ጦርነት ውስጥ ተሳትፎ ያላቸው የተለያዩ አመለካከቶችን ወይም ትርክቶችን የሚወክሉ ናቸውና አመለካከትሽን እንድትቀይር ያደረገሽ ነገር ምንድን ነው?
I might have used the hashtag maybe a handful of times, right? ግን ምንድነው የሆነው መሰለሽ? ጦርነቱ ሲጀመር አንድ የኔ ቤተሰብ አባል ትግራይ ውስጥ ያለ ዩኒቨርሲቲ ለማገዝ ሄዶ እዚያው ነበርና በጣም ስሜታዊ ሆኜ ነው የተቀላቀልኩት። ስለዚህ አስተያየቴ ከነበረኝ ፍርሃት የመነጨ ነበር። በዚያም ላይ በጋዜጠኝነት ከልቤ ስለማምን እነ ኒውዮርክ ታይምስ እና አሶሺየትድ ፕሬስን የመሳሰሉ ሚዲያዎች ትክክለኛውን ነገር ለማሳየት እየጣሩ ነው ብዬ አምን ነበር። በርግጥ ዙሪያ ገባውን ላይረዱ ይችላሉ፣ ግን ቢያንስ ጥሩ ጋዜጠኝነት ይሰራሉ ብዬ ነበር ማስበው። እንደ ጋዜጠኛም በሚዲያዎቹ ላይ እምነት ነበረኝ። ግን ዘገባዎቹ እርስ በርስ ሲጣረሱ ሳይ እንደ ጋዜጠኛ እንዴት መዘገብ እንዳለበት ያወቅኩ፣ ይወጡ የነበሩ እውነተኛ መረጃዎች ችላ ሲባሉ ማየቴ ጥያቄ ፈጠረብኝ። ስለዚህ ለኔ ያመለካከት ለውጥ የፈጠረው በሚዲያ ተቋማት ውስጥ የሚሰሩ ባልደረቦቼ ስራቸውን በአግባቡ እየሰሩ እንዳልሆነ ማስተዋሌና እየተደረገ የነበረው ዘመቻ ሰብአዊነትን መሰረት ያደረገ አለመሆኑን መረዳቴ ነው። ከዚያ በተጨማሪ የቤተሰቤ አባል ከትግራይ ከወጣ በኋላና ከስሜታዊነት ወጥቼ ለስድስትና ሰባት ወራት መረጃዎችን ከሰበሰብኩ በኋላ እውነቱን ለመረዳት መቻሌ ነው።
እነዚህ ያነሳናቸው በትዊተር ላይ የሚካሄዱት ዘመቻዎች በተለያየ ወቅት ትሬንድ ማድረግ ወይም ትልቅ መነጋገሪያ መሆን ችለው ነበር። በቅርቡ ግን ትዊተር ኢትዮጵያ ውስጥ ይህንን አገልግሎቱን እንዳቋረጠ አስታውቋል። ፌስቡክም እንዲሁ ጠቅላይ ሚኒስትር አብይ አህመድ የጻፉት ጽሑፍ ግጭት ቀስቃሽ ነው በሚል ከገጹ ላይ እንዲነሳ አድርጓል። የማህበራዊ ሚዲያ ተቋማቱ እየወሰዷቸው ያሉትን እነዚህን እርምጃዎች እንዴት ታያቸዋለሽ?
ጥርጣሬ
የሚፈጥር እርምጃ ነው። ኖ ሞር የተሰኘው ንቅናቄ ነው በድንገት በኢትዮጵያ መነጋገሪያ እንዳይሆን የተደረገው። ከዚያ በኬንያ መነጋገሪያ መሆን ሲጀምርም ከኬንያም እንዲነሳ ተደረገ። ከዚህ ጀርባ ያለው የሆነ ስልጣን ያለው ሰው ከትዊተር ጋር እየተነጋገረ እንደሆነ ኢትዮጵያን ለማፍረስ አላማ ያነገቡ ከባለስልጣን ጋር ግንኙነት ያላቸው ሰዎች ይሁኑ ወይም ራሱ ትዊተር ይሁን አላውቅም፣ ግን ትግራይ ጀነሳይድ የሚለውን ንቅናቄ የሚከተሉ ኖ ሞር ግጭት ቀስቃሽ እንደሆነ አድርገው ሲጽፉ እናያለን። ይሄ የነሱ ስልት ነው። ውስጡ ስለነበርኩ አውቀዋለሁ። እኔ ራሴ ብዙ ዛቻ ደርሶብኛል። ጥያቄ በማንሳቴ ጦርነቱ ለምን ወደ ሌሎች ክልሎች ይዛመታል በማለቴና ግጭቱ ከትግራይ ከወጣ በኋላ ጦርነቱ ይቁም ለምን አንልም በማለቴ ከስራዬ እንድባረር ፊርማ አሰባስበውብኛል። አጠራጣሪ ቢሆንም ግን ሰዎች ኖ ሞር የሚለውን ሐሳብ ተቀብለውት ከማሰብም በላይ ስራ ላይ አውለውታል።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። የማህበራዊ ሚዲያ ትስስር አገልግሎቶች ሐሰተኛ መረጃዎች፣ የጥላቻ ንግግሮችንና ማህበረሰብን እርስ በርስ የሚያጋጩ ትርክቶችን በማሰራጨት ያላቸው ሚና ዙሪያ ከጋዜጠኛ ሄርሜላ ረጋዊ ጋር እያደረግን ያለውን ቆይታ ነው የምትከታተሉት። ወደ ውይይቱ እንመለስ። እንግዲህ አንቺ ጋዜጠኛ ነሽ፣ የተጣራና ተአማኒነት ያለው መረጃ ለህዝብ የማድረስ ኃላፊነት ላለበት የሚዲያ ተቋም ትሰሪያለሽ። ግን ደግሞ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የሚዲያ ተቋማትን ተአማኒነታቸውን እንዲያጡ ሲያደርጓቸው ምን ይሰማሻል? ሀቅን መሰረት ያደረገ መረጃ ማድረስ በሚጠበቅባቸው ተቋማት ላይስ የሚያጠላው ጥላ ምን ይመስላል?
Frustrating and enraging, honestly, because so many lives depend on it.
እጅግ የሚያስቆጣና ተስፋ የሚያስቆርጥ ነው፣ ምክንያቱም የብዙ ሰው ህይወት እዚህ ላይ መሰረት ያደርጋል። አሁንም በትክክል እስከተሰራ ድረስ በጋዜጠኝነት አምናለሁ። ግን ድምጼን በዚህ መልኩ ማሰማት የጀመርኩት ትግራይ ጀነሳይድን የሚደግፉ አቀንቃኞች ድምጼን ለማፈን ያደረጉት ጥረት ስለገፋኝ ነው። እኔ በዚህ መልኩ ሊያስፈራሩኝና ሊገፉኝ ከቻሉ ሌሎች የትግራይ ተወላጅ የሆኑ ኢትዮጵያውያን ሐሳባቸውን ለመግለጽ እንዴት ሊፈሩ እንደሚችሉ ማሰብ ይከብደኛል። ስለዚህ ወጥቼ ሰዎችን ማሸማቀቅ እንደማይሰራ ማሳየት ፈለኩ። በዚህ መልኩ እውነቱ እንዲወጣ በማድረግም ብዙ ኢትዮጵያውያን ረድተውኛል።
ቀደም ሲል እንዳልነው እንግዲህ አንቺ ጋዜጠኛ ነሽ፣ አሁን ደግሞ በተለይ ኢትዮጵያን በሚመለከቱ ጉዳዮች ውስጥ አቀንቃኝ ሆነሽ እየተሳተፍሽ ነው። ሁለቱን እንዴት ነው አብረሽ የምታስኪጁ? በጋዜጠኝነት ሙያሽ ላይስ ተጽዕኖ የለውም?
No, I don't think so. You know, I think it's a misconception that
ተጽዕኖ የለውም። እንዲያውም በጋዜጠኝነትና በአቀንቃኝነት መካከል ትልቅ ልዩነት አለ የሚለው የተሳሳተ አስተሳሰብ ይመስለኛል። ብዙ ጊዜ ሰዎች የሆነን ሐሳብ አቀንቃኝነት ነው የሚሉት ድምጽ ያላቸውን ጋዜጠኞች ለማስፈራራት ሲፈልጉ ነው። የምታቀነቅኙው ነገር እውነት ላይ መሰረት እስካደረገ ድረስ በምታወሪው ጉዳይ ላይ ጥልቅ ስሜት ያለሽ ጋዜጠኛ ነሽ ማለት ነው። እኔ ለምሳሌ ኖ ሞር በተሰኘው ንቅናቄ ውስጥ እሳተፋለሁ። ያ ግን በጋዜጠኝነት ሙያዬ የምሰራውን ነገር ያሳንሰዋል ብዬ አላስብም። እንደውም ወደፊት ጋዜጠኝነት እንደ በፊቱ በጥንቃቄ መሃል ላይ ለመራመድ የሚሞክርና ለጨቋኞች የበለጠ ድምጽ የሚሰጥ ሳይሆን ይህንን እየመሰለ የሚሄድ ይመስለኛል።
ወደ ማህበራዊ ሚዲያው እንመለስና ብዙ ባለሙያዎች እነዚህ የድረ ገጽ ላይ ትስስር መድረኮች ቁጣ ቀስቃሽ መልእክቶችንና ትርክቶችን ማስተላለፊያ እንዲሁም ዘርን መሰረት ያደረጉ የቡድን ጸቦችን ማነሳሻ እየሆኑ እንደሆነ እየገለጹ ይከራከራሉ። ይሄ በኢትዮጵያ ብቻ ሳይሆን በዓለም ዙሪያ እንደ ሜንማር፣ ደቡብ ሱዳን እንዲሁም እስራኤልና ፍልስጤም የመሳሰሉ ሀገራት ላይም እየታየ ነው። የማህበራዊ ትስስር ገጾች ግጭቶችን ለማባባሻነት መጠቀሚያ እንዳይሆኑ ማድረግ ይቻላል?
ይሄ በዋናነት
በየሀገሩ ያለውን አጠቃላይ አውድ ተረድተው መድረኮቻቸውን ለመቆጣጠር የሚረዳቸው ብዝሃነት በውስጣቸው መያዛቸውን ማረጋገጥ አለባቸው ወደሚለው ሀሳብ ይወስደናል። ለምሳሌ ሲኤንኤንም አልጀዚራም በመላው ዓለም ያለውን ሁኔታ የሚዘግቡት ባሏቸው ጥቂት ባለሙያዎች ነው። ቢፈልጉም እንኳን ባሏቸው ጥቂት ባለሙያዎች ሁሉም አገር ላይ እየሆነ ያለውን ሙሉ ለሙሉ ሊያውቁ አይችሉም። በፌስቡክና ትዊተርም ያለው ሁኔታም ተመሳሳይ ነው። በጣም ብዙ ሀገሮች አሉ። እነሱ ደግሞ ጥቂት ባለሙያ ነው ያላቸው። ጥያቄው በሁሉም ሀገሮች የተሟላ ሚዛናዊ መረጃ የሚሰጧቸው በቂ ሰዎች አሏቸው ወይስ አንድ ለሆነ ታጣቂ ቡድን እየወገነ ነገር ግን ሰብአዊ ጉዳይ የሚያሳስበው መስሎ የሚሰራ ሱዳናዊ ወይም ኢትዮጵያዊ ነው ያላቸው የሚለው ነው። ስለዚህ ማህበራዊ ሚዲያዎቹም አውቀውም ይሁን ሳያውቁ አገልግሎት በሚሰጡባቸው ሀገሮች ግጭት ቀስቃሽ እንዳይሆኑ የዚያን ሀገር ሁኔታ በትክክል ለመረዳት የሚያስችላቸው መዋለ ነዋይ ማፍሰስ ይኖርባቸዋል።
እንግዲህ አሁን ባለንበት ነባራዊ ሁኔታ ግን በኢትዮጵያ እንደሚታየው በማህበራዊ ሚዲያዎች ላይ ትርክቶችን ለመቆጣጠር የሚደረጉ ጥረቶች እንደቀጠሉ ናቸው። የሚዲያዎቹ አሰራርም ሰዎች በቀላሉ ወደ አንድ አቅጣጫ እንዲያዩ ማየትና መስማት የሚፈልጉትን ብቻ እንዲከተሉ እድሉን ይሰጣቸዋል። ስለዚህ ሰዎች የሚያገኙትን መረጃ ከመቀበላቸው በፊት ትክክለኛ መሆኑን ለማረጋገጥ ምን ማድረግ አለባቸው? ሐሰተኛ መረጃዎችንስ እንዴት መለየት ይችላሉ?
That's a good question. Well, first of all, it's like you got to have the time and the interest, right?
በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ መረጃን ለማጣራት ሰዎች ፍላጎቱና ጊዜው ሊኖራቸው ይገባል። ለአንዳንድ ሰዎች ያንን ማድረግ ትልቅ ስራ የሚሆንባቸው ይመስለኛል። ለምሳሌ እኔ ያደረኩት ምንድነው? ዜናዎችን እከታተልና የተለያዩ ተቋማት የሚሏቸውን ነገሮች ይዤ በሚጻረሩ ሐሳቦች ዙሪያ እጠይቃለሁ። መንግስት ወደ ትግራይ እርዳታ እንዳይገባ አግዷል ይላሉ። ከዚያ ደግሞ ከሐምሌ ጀምሮ የገቡ የእርዳታ መኪናዎች ተመልሰው አልወጡም የሚል አለ። የዛኔ ከስሜታዊነት ወጥተን መጠየቅ ይኖርብናል። እርስ በርሳቸው የሚጣረሱ ነገሮችን ማስተዋል አለብን። ከዚያ ቀዳዳዎቹን ማግኘትና ለቀዳዳዎቹ መልስ የሚሰጡ መረጃዎችን ማግኘት ነው።
ለኢትዮጵያ ቢሆን ብለሽ ተስፋ የምታደርጊው ምንድነው? ኢትዮጵያ አሁን ካለችበት የፖለቲካ ቀውስ በምን መልኩ መውጣት ትችላለች?
I think it will come because other communities will realize this is not an Ethiopia problem, like on Sunday.
ኢትዮጵያ ከዚህ ሁኔታ ተወጣለች። ምክንያቱም ሌሎች ማህበረሰቦችም ይሄ የኢትዮጵያ ብቻ ችግር እንዳልሆነ እየተረዱት ነው። ለምሳሌ ባለፈው ሳምንት እሁድ በአሜሪካ የተካሄደው የተቃውሞ ሰልፍ አንሰር በተሰኘ ለረጅም ጊዜ ጦርነትንና ኢምፔሪያሊዝምን የሚቃወም ጥምረት ድጋፍ ተደርጎለታል። ይሄን እንደ ኢትዮጵያ ታሪክ ብቻ አድርገው አይቆጥሩትም። ጉዳዩ እንደ ሄይቲ የመሳሰሉ ስለ ሀገራቸው ሐሰተኛ ትርክቶች ሲነገር ሀገራቸውን ለማስተካከል በመጣራቸው ለኢኮኖሚ ማዕቀብ መዳረግ ምን እንደሚመስል የሚያውቁ ማህበረሰቦችንም ነክቷል። እኔ በበኩሌ መቀየር አለበት የምለው አንድ ማህበረሰብ ስለ ራሱ ጉዳይ ብቻ ተቃውሞ የሚወጣበትን ሁኔታ ነው። አንድ ጠንካራና ጥሩና እውነቱ ምን እንደሚመስል የሚናገር ሚዲያ ካለ ሌሎችም ማህበረሰቦች እኛም ከናንተ ጋር ነን ብለው ይመጣሉ። ስለዚህ ቀስ በቀስ ነገሮች ለኢትዮጵያ ጥሩ እየሆኑ ይሄዳሉ። የተመረጠ መንግስት አለ። ትክክለኛውን ነገር ማድረግ የሚፈልጉ ብዙ ሰዎች አሉ። ወደፊት ቀጣዩ ትውልድ ስለ ዘር መነጋገሩን ያቆማል ብዬ ተስፋ አድርጋለሁ። እጅግ አሰልቺ ነገር ነው። ማንም ለዚህ አደንታ የለውም። ለኛ ምንም አይጠቅመንም። ጥቁር መሆናችን ራሱ ምንም ትርጉም የለውም። ዋናው ነገር የጋራ የምንግባባባቸው እሴቶች አሉን ወይ ነው። በምንኖርባት ዓለም ላይ ከማን ጋር ጓደኛ ነን፣ ማን ነው አጋራችን፣ ከማን ጋር ነው የምንሰራው የሚለውን ለመለየት ያንን መሰረት ካደረግን ዓለም የተሻለች ቦታ ትሆናለች ብዬ አስባለሁ።
ሄርሜላ፣ በኢትዮጵያ ወቅታዊ ጉዳይ ዙሪያ ለመነጋገር ከጣቢያችን ጋር ላደረግሽ ቆይታ በጣም አመሰግናለሁ።
Thank you, Lily. Appreciate it.
እኔም አመሰግናለሁ።
ከጋዜጠኛና ማህበራዊ አንቂ ሄርሜላ አረጋዊ ጋር የነበረን ቆይታን የተከታተላችሁት። በቀጣዩ ሙዚቃ እረፍት አድርገን ስንመለስ ሐኪሞች ለኢትዮጵያ የተሰኘ አንድ እንቅስቃሴ እናስተዋውቃችኋለን። አብራችሁን ቆዩ።
Mechi kanya Anchi bakan kashi Enemi bakanya Yenu ro entes pa Ti yemen berbanchi Estira katayinya Karbaste chauchi Mechi maragune Bichangur guru Rakal chininji I'm not zendiro So we can I atam But think I'm tenor
Doctors for Ethiopia ወይም ሐኪሞች ለኢትዮጵያ የኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ የፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥ እንደ ከኢትዮጵያ ውጪ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። ከዚህ አውታር መስራቾች አንዷ በህፃንነቷ ወደ ዩናይትድ ስቴትስ የመጣችው በአሁኑ ጊዜ በኒውዮርክ ሆስፒታል የቀዶ ጥገና ባለሙያ የሆነችውና በካንሰር ህመም ዙሪያ ተመራማሪዋ ዶክተር ምስክር አባተ ናት። ሀብታሙ ስዩም ስለ አውታሩ የእስካሁን እንቅስቃሴና ግብ የበለጠ ለማ ማወቅ ዶክተር ምስክርን በስልክ አግኝቷታል።
ይሄ እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው ከሱ ጋር አና ከሰናይት ቢጣው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነው አና ለህክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደርግ ሙቭመንት ነው እና ለዛ ዌብሳይት ሰርተን ሁሉም በጋራ እንዲሰራ ተረጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲካል ሰፕላይ የሆስፒታል እቃዎች የብር ፈንድሬዝ የሚያደርግ ሰዎች እና ቮለንቲር የሚያደርጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በዌብሳይታችን ሰራል።
ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት?
አሁን እኛ የጀመርነው ይሄን እንቅስቃሴ አርብ ነው እና አርብ ለታ ከከፈትነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አረገን ኦን ትዊተር ኦን ፌስቡክ። ከዛ ብዙ ሰዎች ኦልሬዲ የተጠቀሙ የሞሉ ነውና በዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ they can sign up። ትራንስፖርት ማድረግ የሚችሉ ሰዎች sign up ማድረግ ይችላሉ እና እነሱን ማገናኘት ነው እና ለትራንስፖርት ራሱ ብዙ ሰዎች sign up አድርገዋል። ትዊተር ላይም ብዙ ሰዎች sign up አድርገዋል እና በቃ ኢንፎርሜሽን በቀላል እንዲገኝ ሰው መርዳት የሚፈልግ ሰው ሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው።
እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት?
አሁን ተለያዩ ግሩፖች ጋር ነው የምንሰራው። ለቮለንቲር የሚያደርጉ ሰዎች ይሄ Get Fact ET የሚባል ግሩፕ አለ። ከነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸውና ቮለንቲሮች በነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ ያዘጋጁ ነው። ከዛ በኋላ ደግሞ Ethiopian Medical Association እና Ministry of Health ለቮለንቲር የሚጠይቅ ፎርም አለና እሱ ወደዛም እየወሰድናቸው ነው። ከዛ በኋላ ደግሞ ቮለንቲር ኦርጋናይዝ ሽኖቹ ይሄ ኢንተርናሊ ዲስፕሌይስድ ፒፕል ለእነሱም ህክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብለን።
ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የህክምና አገልግሎቶችን ማድረስ መሰለኝ። እንደዚያ ነው ዶክተር ምስክር?
አዎ። እና እኛ ግን እንደዚያ አይነት ያሉ ግሩፖችን በስነስርዓት አድቮኬት ለማድረግ ነው። እንደዚያ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ ያለው ቮለንቲር ማድረግ ፈልጌ የት እንደማድረግ በየት በኩል እንደምገባ ምናምን አላውቅም ነበር እና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄም ዌብሳይት እና ፕላትፎርም የከፈት ነው።
እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆነው በተጨማሪነት እናንተን የመሰሉ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልድ ኢትዮጵያውያን በመሰል እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው?
ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ፣ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የእኛ ኢምፖርታንሱ በቃ በዚህ ዓለም ውስጥ ነው የሚነገረው ስለ ኢትዮጵያ የሚባለው ሴት ስለ ኢትዮጵያ ብዙ አይነት ነገር ይባላል እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች የእኛን እህቶች ሰዎች አብረን እናገዛለን ሁለት ሁላችንም ተባብረን የሚል ሜሴጅ ዓለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ አስባለሁ።
በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ ዓለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰብአዊ አገልግሎትን በተመለከተ የምታስተላልፊው መልእክት ካለ ድሉ ልስጥሽ ዶክተር ምስክር።
እሺ ቴንክ ዩ። አይ ማስተላልፈው እኔ በጣም ኢንስፓየርድ ሆኛለሁ። ብዙ ሰው እየሰራ ነው፣ ብዙ ሰው በቃ የሚችሉትን ሁሉ እየሰሩ ነው። እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ።
ለምሽት ያዝናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበር። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሲበዛ ከልኩ ሩቀ እንደሚያይ አውቁ ሲታገስ ጨክኖ